Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ። በዛሬ ምሽት ስርጭታችን ከሚደመጡት መካከል
ለምን ከመናን ኢትዮጵያ ውስጥ እንደተማርኩ፣ ለምን ይህን ፊልድ እንደመረጥኩ፣ አለም ነው ቤተሰቦችን ለምን እንደተማርኩ ይህን ፊልድ ታች ጥያቄ ውስጥ እንዲገባ ያደረገ ኤክስፒሪንስ ነበር።
ከፍተኛ የሐኪሞች እጥረት ባለባት ኢትዮጵያ የሕክምና ትምህርታቸውን አጠናቀው ስራ ያላገኙ ተመራቂዎች አቤቱታ እያሰሙ ነው።
ሴቶች ናቸው ሹፌሮቻችን።
ሙሉ በሙሉ ሴት ሹፌሮችን የቀጠረ አዲስ በኤሌክትሮኒክስ ትዕዛዝ አገልግሎት የሚሰጥ ተቋም ስራ ጀምረዋል። ከዋና ኃላፊው ጋር ቆይታ ይኖረናል። ሌሎች መሰናዶዎችም ይደመጣሉ። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እናመሻለን። በቅድሚያ ስመኝሽ የቆየ አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። የዜጎችን ጥቃት ለመከላከል ህጉ በሚፈቅደው ልክ ከፌደራልና ከቤንሻንጉል ጉምዝ ክልል ጋር በጋራ ለመስራት ዝግጁ መሆኑን የአማራ ክልል መንግስት ገለጸ። በቤንሻንጉል ክልል ባሉ የአማራ ብሔር ተወላጆች ላይ በተደጋጋሚ የሚፈጸመው ጥቃት እየከፋ መምጣቱ እንዳሳሰባቸው አስታውቀዋል። በቅርቡ በተደረገ ውይይት በክልሉ የጸጥታ መዋቅር ላይ የአማራ ብሔር ተወላጆች ቀጥተኛ ተሳታፊ እንዲሆኑ የጋራ ስምምነት ላይ መደረሱንም የአማራ ክልል ቃል አቀባይ ተናግረዋል። የክልሉ ከፍተኛ አመራሮች ከጸጥታ ኃይሎችና ከመከላከያ ሰራዊት ጋር በመቀናጀት ችግሩን ለማስቆም ጥረት እያደረጉ ባሉበት ወቅት ነው። መስከረም 14 ቀን 2013 ዓ.ም ምረት በመተከል ዞን ዳንጉር ወረዳ ሌላ ጥቃት የተፈጸመው። ይህም የአማራ ክልል መንግስትን በእጅጉ እንዳስቆጣው የክልሉ ኮሚኒኬሽን ዳይሬክተር አቶ ግዛቸው ሙሉነህ ተናግረዋል። ዘገባውን ከባህር ዳር ያደረሰችን አስቴር ምስጋናው ናት። የዳመራ ቦታ ይዞታ ማረጋገጫ በመከልከሉ በሃዲያ ዞን ሆሳና ከተማ የመስቀል በዓል አለመከበሩን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃዲያና ስልጤ አገረ ስብከት አስታወቀ። ማረጋገጫ ያልተሰጠው በ2004 ዓ.ም ምረት የወጣው የሊዝ አዋጅ የመሬት አስተዳደር ደንብና መመሪያዎች እንዳይሰጥ ስለሚከለክል ነው። ነገር ግን ለጥምቀትና ለዳመራ የሚመች ቦታ ለቤተ ክርስቲያናቱ ማቅረቡን የወሳና ከተማው አስተዳደር ከንቲባ አቶ ታምራት ግዛው መግለጣቸውን የዮናታን ዘብዲዮስ ዘገባ ያመለክታል። ማሊ ሞክታር ዌንን አዲሱ የሽግግር መንግስት ጠቅላይ ሚኒስትር አድርጋ የሰየመች ቢሆንም በምዕራብ አፍሪካ የኢኮኖሚ ማህበረሰብ የተጣለባትን ኢኮኖሚዋን የሚያሽመደምድ ማዕቀብ መነሳት አስቀድሞ ከታሰበው እንደሚዘገይ ተገለጸ። ኤኮዋስ ማሊ ላይ ማዕቀብ የጣለባት ፕሬዝዳንቱን ኢብራሂም ቡባከር ኬይታን ከስልጣን ያስወገደው መፈንቅለ መንግስት ተከትሎ የነበረ ሲሆን ሲቪል መሪዎችን ስትሰይም ማዕቀቦቹ ይነሳሉ ብሎ ነበር። ይሁን እንጂ አሁን የማዕቀቡ መነሳት መዘግየት ጉዳይ ምክትል ፕሬዝዳንቱን ለመፈንቅለ መንግስቱ መሪ ኮሎኔል ኢሳም ጎይታ መያዛቸው እንደሆነ አዣንስ ፍራንስ ፕሬስ ዘግቧል። የኢኮዋስ የማሊ ልዑክ የቀድሞ የናይጄሪያ ፕሬዝዳንት ጉድላክ ጆናታን ባወጡት መግለጫ ወታደራዊ መሪዎቹ ሲቪል ምክትል ፕሬዝዳንት እንዲሰይሙ ጠይቀናቸዋል፣ ያንን ማሟላት አለባቸው ብለዋል። ጉድላክ ጆናታን የተላኩበትን ጉዳይ ሪፖርት አዘጋጅተው ለክልላዊ ማህበር አመራር ካቀረቡና አባል አገሮች ከገመገሙት በኋላ ቀጣዩ እርምጃ ይወሰናል። በዓለም ዙሪያ በኮቪድ-19 ምክንያት የሞቱት ሰዎች ቁጥር ከአንድ ሚሊየን ማለፉን የዩናይትድ ስቴትሱ ጆን ሆፕኪንስ ዩኒቨርሲቲ የወረርሽኙ መረጃ ማዕከል አመለከተ። በኮሮና ቫይረስ የተያዙት ሰዎች ቁጥር ደግሞ ከ33 ሚሊየን አሻቅቧል። ዩናይትድ ስቴትስ በቫይረሱ ተዋዦቿ ቁጥር ባለፈው ሳምንት ከ7 ሚሊየን ማለፉ ሲታወስ፣ ህንድ በትላንትናው ዕለት ከ6 ሚሊየን አልፎ ዩናይትድ ስቴትስን በሁለተኛነት እየተከተለች ናት። የዓለም የጤና ድርጅት በኮቪድ-19 ምክንያት የሞቱት ሰዎች ቁጥር ከተጠቀሰውም ሳይበልጥ እንደማይቀር አመልክቷል። የድርጅቱ የአጣዳፊ ጉዳዮች ዋና ኃላፊ ዶክተር ማይክ ራያን ጄኔቫ ላይ በሰጡት ቃል በቫይረሱ ስለተያዙት ወይም ስለሞቱት ሰዎች የሚወጡት አሃዛዊ ሪፖርቶች በተጨባጭ ካለው ያነሰ መሆኑን እንደማይቀር ነው የገለጹት። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ 150 ሚሊዮን የኮቪድ-19 ፈጣን መመርመሪያዎችን እናቀርባለን ሲሉ ቃል ገብተዋል። ፕሬዝዳንቱ ካሁን ቀደም የቫይረሱ ተያዦች ቁጥር ያሻቀበው በየጊዜው ምርመራ እየተደረገ ተጋላጮች ስለሚገኙ ስለሆነ ምርመራው ዝግ እንዲል ፈልጋለሁ ብለው እንደነበር ይታወሳል። አድማጮች ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ርዕሰ ጉዳይ እንሻገር። ከፍተኛ ሐኪሞች እጥረት ካሉባቸው ሀገሮች አንዷ በሆነችው ኢትዮጵያ የሕክምና ትምህርታቸውን ያጠናቀቁ ሐኪሞች ተመርቀው ሥራ ማግኘት እንዳልቻሉና አንዳንዶቹም ተስፋ ቆርጠው ሥራ ለመቀየር መገደዳቸውን እየገለጹ ይገኛሉ። የአሜሪካ ድምፅ ያናገራቸው የ2012 ዓመተ ምህረት ተመራቂ ሐኪሞች ሥራ በማጣታቸው ለከፍተኛ የኢኮኖሚና ስነ ልቦናዊ ቀውስ እንደተጋለጡም ተናግረዋል። የጤና ሚኒስቴር በበኩሉ ችግሩ የተፈጠረው በበጀት አቅም ማነስ ምክንያት ክልሎች ተፈላጊውን የሕክምና ባለሙያ መቅጠር ባለመቻላቸው ነው ብሏል። የሕክምና ባለሙያዎቹን ያነጋገረችው ስመኝሽ ቆይናት ዝርዝሩን እንደሚከተሉት አሰማናለች።
ዶክተር አዲስ ሀብታሙ በየካቲት 2012 ዓመተ ምህረት ከሐዋሳ ዩኒቨርሲቲ የሕክምና ትምህርቷን አጠናቃ ስትመረቅ የህይወቴ ጥሪ ነው ብላ በምጠራው ሙያ ለማገልገል ትልቅ ጉጉት ነበራት። ነገር ግን ያሰበችው ሳይሆን ቀርቶ ከፍተኛ የሐኪም እጥረት ባለበት ሀገር እሷና ከእርሷ ጋር የተመረቁ በርካታ ሐኪሞች ስራ ማግኘት እንዳልቻሉ ትናገራለች።
እንግዲህ ያው ከቴክኖሎጂ ተመረቀን ብዙ ቦታ አፕላይ አድርገናል። የትም ሄደን ስለማገልግል ያው የኛው ህዝብ ነው የትም ያለው ከጫፍ ጫፍና አማራም ክልል እንዲ ኦሮሚያም እንዲ ወደ ምስራቅም ብዙ ቦታ አፕላይ አድርጌ ነበር ወደ አስርናም ቦታና ግን ያው የቋሚ ቅጥር አላገኘንም ማለት ነው። ይህም ጓደኞችን
ተመራቂ ተማሪዎችን አስተባብሮ ከመንግስት ምላሽ ለማግኘት በመንቀሳቀሱ ዛቻና ማስፈራሪያ ደርሶብኛል በማለት ስሙ እንዳይገለጽ የጠየቀው ሌላው ያነጋገርነው ወጣት ሐኪም ከተመረቀ በኋላ ያሳለፈውን የስራ ፍለጋ ውጣ ውረድ ደግሞ እንዲህ ይገልጸዋል።
ነገሮች ከምጠብቀው በላይ ተስፋ አስቆራጭና መልሼ ራሴን እንደወቅስ ለምን ሕክምና ኢትዮጵያ ውስጥ እንደተማርኩ ለምን ይህን ፊልድ እንደመረጥኩ አይደለም እኔ ቤተሰቦችን ለምን እንደተማርኩ ይህን ፊልድ ታች ጥያቄ ውስጥ እንዲገባ ያደረገ ኤክስፒሪያንስ ነበር የነበረኝ እና ቀላል አልነበረም። ብዙ ወራትን የፈጀ ስራ ፍለጋ ነው። አብዛኛውን ጊዜ በማዘን፣ በማልቀስ፣ በመቆጨት፣ በመናደድ ከፍት ላይሆን ያለፈ ጊዜ ነበር። ተስፋ ቆርጦ ብዙዎች አንዳንዶቹም የተለያየ ከህክምና ስራ ወጥተው ሹፌሮች አሉ። የህክምና ስራ ያልተያዙ ስራዎችን ለመስራት ይገኛሉ።
የህክምና ተመራቂ ተማሪዎቹ ለስራ ማጣታቸው በዋናነት ተጠያቂ የሚያደርጉት የጤና ሚኒስቴር ሲተገብረው የኖረውን መመሪያ ነው። በአንድ ወቅት ኢትዮጵያ ውስጥ ይታይ በነበረው ከፍተኛ የሐኪሞች ፍልሰት ምክንያት በሀገሪቱ ውስጥ የተፈጠረውን ከፍተኛ የሐኪም እጥረት ለመቅረፍ ሚኒስቴር መስሪያ ቤቱ የወሰደው እርምጃ በአጭር ጊዜ ውስጥ የሐኪም ማስተማሪያ ኮሌጆችን ቁጥር ማብዛትና ወደ ሕክምና ትምህርት ቤት የሚገቡ ተማሪዎችን ቁጥር ማሳደግ ነበር። ላለፉት 10 ዓመታት ገደማም በአመት ከ3000 እስከ 4000 የሚደርሱ የሕክምና ባለሙያዎች እንዲመረቁ ተደርገዋል። ከቅርብ ጊዜ ወዲህ ግን ተመርቀው ሲወጡ የሚቀበላቸው የጤና ተቋም ማግኘት እንዳልቻሉ ስራ ያጡት ሐኪሞች ይገልጻሉ።
ትልቁ ችግር ምንድነው? በእቅድና በፕላን ምን ያህል ኢትዮጵያ ሐኪም ያስፈልጋታል? የሚመረቱ ሐኪሞች ስልጠና ውስጥ ሲገቡ ከስድስት አመት ተኩል በኋላ ሲወጡ እነሱ የሚቀበል ሴታፕ ቀድመን እናዘጋጅ የሚለው የቤት ስራ ጤና ጥበቃ ሚኒስቴር አለመስራቱ ነው ከክልሎች ጋር በመሆን።
ዶክተር አዲስም በ2012 ከተለያዩ የህክምና ተቋማት የተመረቁት ሐኪሞች የሚቀጠሩበት ቦታ ሳይኖር ነው ወደ ህክምና ተቋማት እንዲገቡ የተደረገው ትላለች።
ወደ 3000 ሐኪም ነው አሁን የኛ ጊዜ ወደ ሜዲካል ስኩል ጅማር ጆይን ያደረገውና ይህ ሐኪም ሲወጣ የሚሰራበት ኢንቫይሮንመንት ምን ሊሆን ይችላል የሚለው ሳይታሰብበት ብዙ 12 ኮምፕሊት ያደረጉ ተማሪዎች ወደ ሜዲካል ስኩል ጆይን እንዲያደርጉ ተደርጓል እና ምናልባት እነሱን ሪቴይን የሚያደርግ ሲስተም ሳይታስ ፍለድ ማድረጉ በተወሰነ መልኩ ለዚህ ኮንትሪቢዩት አድርጓል።
እንደ አውሮፓውያን አቆጣጠር በ2017 ወርልድ አትላስ የተሰኘ ዓለም አቀፍ ጂኦግራፊ ጥናት ድህረ ገጽ ባወጣው መረጃ መሰረት በቂ ሐኪሞች ከሌላቸው 25 ሀገሮች ውስጥ ኢትዮጵያ በአራተኛ ደረጃ ላይ ትገኛለች። በዚህ መጠን ከፍተኛ የሕክምና ባለሙያዎች እጥረት ያለባቸው በአዲስ አበባም ሆነ በተለያዩ ክልሎች የሚገኙ የጤና ተቋማት ግን በብዛት ወደ ሕክምና ሙያው እየመጡ የሚገኙትን አዳዲስ ባለሙያዎች ለመቅጠር የበጀት አቅም የለንም እንደሚሉ ዶክተር አዲስ ትገልጻለች።
በተለያየ ጊዜ የስራ ጥያቄ ይቀርባል። በተደጋጋሚ ሲሰጠን መላሽ የበጀት ችግር እንዳለ ነው። ብዙ ቦታ ያው እንደዚህ መቅጠር አንችልም ወረድ ይባለን ላለን ፊዚሻኖች ላለን ጤና ባለሙያዎች ነው እንጂ ከዛ በላይ እንድንቀጥር የሚፈቅድልን በጀት የለንም የሚል ነገር በተደጋጋሚ ይነሳል።
ላለፉት 13 ዓመታት የሕክምና ትምህርት ሲሰጥ የቆየውና እስካሁን 640 ተማሪዎችን በሕክምና ትምህርት ያስመረቀው የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የትምህርትና ምርምር ክፍል ምክትል ዲን የሆኑት ዶክተር ሲሳይ ስርጉ ጤና ሚኒስቴር የሥራ ምደባውን ከማቆሙ በፊትም ቢሆን ተመራቂ ሐኪሞች ወደ ምድብ ክልላቸው ሲሄዱ በጀት የለም በሚል ይመለሱ እንደነበር ያስረዳሉ።
መጀመሪያ ማለት ጤና ሚኒስቴር በሚመድብበት ጊዜ ክልልም ከሄዱ በኋላ ክልል ማለት የበጀት ችግር እየጠም ነበር። እንደ ጤና ሚኒስቴር የሚመደበ ችግሩ ይታይ ነበረ ያለ። አሁን ደግሞ በየክልሎቹና ሆስፒታሎቹ ናቸው የሚቀጥረው ሲባልም እንደዚሁ የተለያዩ ችግሮች አሉ ይላሉ ልጆቹ። በየቦታው ሄደን በቂ ቅጥር ማግኘት አልቻልንም የሚል አቤቱታ ይቀርባል።
በጉዳዩ ላይ ያናገርናቸው በጤና ሚኒስቴር የሰው ሀብት አስተዳደር ዳይሬክቶሬት ዳይሬክተር የሆኑት አቶ ሀብታሙ ታደሰ እየተነሱ ያሉት የስራ ማጣት ቅሬታዎች ትክክል መሆናቸውን ገልጸው ከየሕክምና ተቋማቱ ተመርቀው የሚወጡት ተማሪዎች ሀገሪቱ የምትፈልገውን የሐኪም መጠን የሚያሟሉ ባይሆንም ሐኪሞችን በማሰልጠንና ወደ ስራ በማስገባት ሂደት ላይ ግን ትልቅ ያለመመጣጠን አለ ይላሉ።
አሁን የአቅም ጉዳይ ነው፣ ከበጀት ጋር የሚያያዝ ጉዳይ እንጂ በቂ ባለሙያ አምርተን በስታንዳርዱ መሰረት ስትራክቸራችን ሙሉ ሆኖ ሙሉ አገልግሎት ተሰጥቶ አይደለም። ይህንን ማክሲመም ለመፍታት አንደኛ ስቴክሆልደሮች ሁሉ በጋራ በመቀናጀት በማገድ ችግሮችን እንዴት ፈተን ባለሙያዎች የስራ እድል በስፋት ሊያገኙ ይችላሉ የሚለውን ከጆብ ክሬሽን ኮሚሽን ጋርም በመሆን ኢቭን ከሀገር ውስጥ ውጪ ራሱ ኤክስፖርት ተደርገው ሌላ ሀገርም እያገለገሉ ልምዱንም ይዘው መጥቶ ለኢትዮጵያን ኮንትሪቢዩት የሚያደርጉበትን ሁኔታ የኤክስፖርት ሲስተምም እንደ አንድ የመጨረሻኛው አማራጭ ተይዞ ልንሰራበት እቅድ ውስጥ የገባንበት ሁኔታ አለ።
የጤና ሚኒስቴር ሐኪሞችን በብዛት በማሰልጠን የባለሙያዎችን እጥረት ለመቅረፍ ይከተል የነበረውን ፖሊሲ ለውጦ ወደ ሕክምና ተቋማት የሚገቡ ተማሪዎችን ቁጥር በግማሽ እየቀነሰ እንደሆነም አቶ ሀብታሙ ያስረዳሉ።
መጠነ ሰፊ የሆኑ ባለሙያዎች በአመት ከ3000 እስከ 4000 የሚገመት ሐኪም ስልጠና እንዲሰለጥንና ወደ ትምህርት ቤት እንዲገባ የተደረገበት ሁኔታ አለ። የዚህ ባክሎግ ነው አሁን እየመጣ በየአመቱ ችግር እየፈጠረ ያለው። ይህንን ችግር ለመፍታት ካለፉት 3 አመት ወደዚህ የኢንሮልመንት መጠናችንን በጣም ቀንሰነዋል። ከዚህ በፊት በአመት 3000-4000 ወደ ዩኒቨርሲቲ የሚገባውን አሁን በጣም ወደ ታች አውርደን በ50% እስከ 1500 ድረስ ኢንሮል እያደረግን ያለንበት ሁኔታ ነው ያለው። ይሄ በቀጣይ ምን ያመጣል? አትሊስት አሁን የካፓሲቲ የመቅጠር ሀቅምን እና የሚመጣውን ባለሙያ እያመጣጠነ መሄድበት ሁኔታ ስለሚፈጥር በጣም ብዙ ላይመከር ይችላል። ነገር ግን ያው ካለው ሀቅም አንጻር ከሀገር እድገት ጋር እየተመጣጠነ መመረት ስለሚኖርበት ይህን ኢኒሽቲቮች ካለፈው 2-3 አመት ወደዚህ ጀምረነዋል።
ኮሮናን ጨምሮ ሌሎች ተላላፊ በሽታዎች ህብረተሰቡን እያጠቁ ባሉበት ወቅት ስራ ፈተን በየቤታችን መቀመጣችን ለሀገር ጉዳት ነው የሚሉት ወጣት ሐኪሞች ጤና ጥበቃ የጤና ስርዓቱን አሻሽሎ አስቸኳይ መፍትሄ እንዲፈልግላቸው ጠይቀዋል። የስራ ማጣቱ ችግር ለሚቀጥሉት 2-3 አመታት ሊቀጥል ይችላል ያሉት አቶ ሀብታሙ 15% የሚሆነው ክልላዊ በጀት በወጥነት ለጤና ዘርፉ እንዲውል የሚደረግበት ሁኔታና ሌሎች የስራ አማራጮች እየተጠኑ መሆኑን ለአሜሪካ ድምጽ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ከሰሞኑ አዲስ አበባ ውስጥ ሰረገላ የተሰኘ ድርጅት የስልክ መተግበሪያን ጥሪ መሰረት ያደረገ የማጓጓዣ አገልግሎት ጀምሯል። ድርጅቱ ከመሰል ድርጅቶች በአንድ አብይ ጉዳይ ይለያል። ይህም ሙሉ በሙሉ ሴት ሾፌሮችን ብቻ መቅጠሩ ነው። በአሁኑ ሰዓትም 250 ሴት ሾፌሮችን ቀጥሮ ስራ ከጀመረ ሳምንት እንደሆነው የድርጅቱ ስራ አስኪያጅ አቶ ኤልያስ ነጋሽ ለአሜሪካ ድምፅ ገልጸዋል። ኤደን ገረመው።
ኢትዮጵያውያን ሴቶች ከማጀት ወጥተው ወደ ትምህርትና ስራ ዓለም ከገቡ ግማሽ ምዕት ዓመት አለፈው። ይሁንና አሁንም ድረስ በሴቶች እንብዛም የማይደፈሩ ማህበረሰቡም እንዲገቡበት የማያበረታታቸው የስራ ዘርፎች አያሌ ናቸው። በዚህ ረገድ ብዙ ስራዎች መሰራት ያለባቸው ሲሆን ከነዚህ የስራ ዘርፎች አንዱ ደግሞ የመጓጓዣው ዘርፍ ነው። በቅርቡ ወደ ስራ እየገባ ያለው ሰረገላ ራይድ የተሰኘ የመጓጓዣ አገልግሎት ተቋም ይህን ክፍተት ለመሙላት ሙሉ ለሙሉ በሴት ሾፌሮች አገልግሎት መስጠት ጀምሯል። አቶ ኤልያስ ነጋሽ የድርጅቱ ስራ አስኪያጅ ናቸው። ስለ ተቋማቸው እንዲህ ያስረዳሉ።
ሰረገላ ራይድ የተቋቋመው ባለፈው አመት ነው። እዚህ በአበሻ 2012 ላይ ማለት ነው። ያው ሰረገላ ራይድን ካቋቋም በኋላ ወይም ሰረገላ ትራንስፖርትን ካቋቋም በኋላ ሜይሊ የምንሰራው በሴቶች ብቻ የትራንስፖርት አገልግሎት ሜቢ ከሶስት ወር በኋላ ደግሞ የሚጀምር የኢኮሜርስ ኩባንያ አለን። ሰረገላ ኢኮሜርስ የሚባል ሴቶች ናቸው በሙሉ ሹፌሮቻችን። ያው 1450 የሚሆኑ ሴት ሾፌሮች መዝግበናል ወይም እኛ ጋር መጥተዋል። ከነሱ ውስጥ አሁን ስራ የምንጀምረው በ200ዎቹ ነው። የራሳችንን መኪኖች ነው ያስገባነው። ስዙኪ የሚባሉ ወይም ስዙኪ ዲዛይር ይባላሉ። አሁን የምንጀምርባቸው ሰረገላ ኦን ያደርጋቸዋል ራሱ ኩባንያው። ይሄ የመጀመሪያው የቢዝነስ ሞዴል ነው። የሚቀጥለው ሰረገላ ሜምበርስ የሚባል ደግሞ አለ። ለሴቶች ብቻ እንደ ሜምበርሺፕ የተወሰነ ፐርሰንት ዳውን ፔመንት አድርጎ 30% ቀሪውን ከባንክ ጋር እያያየ ለሰረገላ ሜምበሮች አሁንም የምንሰራው በሴቶች ብቻ ነው ብለን ነው ለሜምበሮቻችንም ማለት ነው። እኛ መኪና እንሰጣቸዋለን፣ ከኛ ጋር መኪናውን ይገዛሉ።
አቶ ኤልያስ ሴቶች በስራ ላይ ከወንዶች በተለየ ጥንቃቄ ማድረጋቸውና ኃላፊነትን ለመወጣት መጣራቸው ለዚህ ስራ ተመራጭ እንደሚያደርጋቸውም ያብራራሉ።
የመጀመሪያው ነገር ሴቶችን የሚያበረታታ ወይም ጀመር እኛ ሀገር የሚታወቀው በአብዛኛው ታክሲ በአብዛኛው አልሞት 95 ወይም 97% በላይ የወንድ ሹፌር ብቻ ነው ያለው። ለምን ሴቶች ይህንን ሴክተር አይቀላቀሉም የሚል ነው አንዱ አላማቸው። ከዛ በኋላ ግን በመቀጠል ሴቶች በሴፍቲ በሴኩሪቲ ኢሹ በተለያየ ነገር ሴቶች በጣም ፍላጎቱ አለ። ራሱ ገበያውን በጣም ይጠብቃቸዋል። ግን አደፋፍሮ የሚያስገባቸው አንድ ድርጅት ይፈልጋል እነሱን የሚያደፋፍራቸው። ይህ በጣም በሴፍቲ ላይ እንዳልኩት በሴኩሪቲ ላይ ነው። መኪና አዳዲስ መኪኖች ነው ይዘን የመጣ ነው። በሴቶች ቢነዳ ሞር ፍሬ ይሆናል ብለን ስላሰብ በአብዛኛው እኛ ሀገር የሚታወቀው ታክሲ ሹፌር ወንድ በእኛ ሀገር ማለት ነው። ግን አክሲደንት ስናይ በአብዛኛው በጣም ብዙ ነው። ሴቶች በጣም ሞር ጠንቃቃዎች ናቸው። በጣም ሪስፖንስብል ናቸው። በስልሳ ሂዱ ከተባሉ በስልሳ ነው ሄዱ፣ በሰማንያ ሂዱ ከተባሉ በሰማንያ ሄዱ። ከዚህም አንጻር ከዲስፕሊንም አንጻር ሴቶች ጥሩ ናቸው ብለን እናምናለን። እኔ ሞሮፍ ነጋዴ ነኝ፣ ግን በማየው ከተማ ውስጥም ባለ ወይም ባለው ትሬንድም ሴቶች በቃ ከሴፍቲም እንዳልኩሽ ከሴኩሪቲም ህጻናት ልጆች ልትልክ ብትፈልጊ ሴቶች አምሽተው መሄድ ቢፈልጉ ሴቶች በቀን መሄድ ቢፈልጉ ከወንድ ይልቅ ሴቶችን ይመርጣል። በአብዛኛው ራሱ ማርኬቱን ዲማንድ ያደርጋል። ከዛም አንጻር ሴቶች ናቸው ሞር ተቀባይነት ያላቸው ብለን እናምናለን። እንደ
ሰረገላ ራይድ ስራ አስኪያጅ አቶ ኤልያስ በአሁኑ ሰዓት ተቋማቸው አገልግሎት እየሰጠ ያለው ቀን ላይ መሆኑን ገልጸው ከምሽቱ አንድ ሰዓት በኋላ አገልግሎት የሚፈልጉ ተገልጋዮች ቀጠሮ በማስያዝ መጠቀም እንደሚችሉም ይገልጻሉ።
አሁን ስንጀምር ጠዋት አንድ ሰዓት ከምሽቱ አንድ ሰዓት ነው እየሰሩ ያሉት አሁን ማለት ራይት ነው። እንግዲህ በመጪዎቹ ሶስት ወራት ሙሉ ለሙሉ አዲስ አበባ ፈጥቷል። ላይክ ከአፍቶ ጀምረሽ እስከ ቃሊቲ ከፊርንቲ ወይም ከነገጣፎ ጀምረሽ እስከ ጦር ኃይሎች ራሱ አካባቢውን የማወቅ ያንን ነው እየሰራን ያለ ነው። በቀን ላይ ሞር አሁን እየሰራን ያለ ነው። ወደፊት ኦፍኮርስ አራት ሰዓት እናደርገዋለን። አሁን ቤትን ጀምር ከጠዋት አንድ ሰዓት እስከ ምሽቱ አንድ ሰዓት ነው የሚሰሩት።
ሰረገላ ራይድ በቀጣይ ሙሉ ለሙሉ ወደ ስራ ሲገባ የ24 ሰዓት የመጓጓዣ አገልግሎት እንዲሁም በድረገጽ ላይ ሙሉ ለሙሉ በሴቶች የሚመራ የእቃ አቅርቦት አገልግሎት ለመስጠት እቅድ እንዳለውም ተናግረዋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
በትናንት ምሽት ቆይታችን እኛ ለኛ በስደት የተሰኘው ማህበር በሊባኖስ ይኖሩ የነበሩና በሀገሪቱ እየተፈጠረ ያለውን ኢኮኖሚያዊና ፖለቲካዊ አለመረጋጋት በመሸሽ ወደ ሀገራቸው መመለስ የሚፈልጉ ኢትዮጵያንን ለማገዝ እያደረገ ስላለው ጥረት አስደምጠናችኋል። የማህበሩ መስራች ባንቺ ይመር ስደተኛ ኢትዮጵያን የአውሮፕላን ትኬት መግዣ ያገኙ ዘንድ ስለጀመሩት እንቅስቃሴ በምሽቱ ትነግረናለች። ከዚያ በፊት ግን በዚያ የሚኖሩ ኢትዮጵያን የመንግስታቸውን ትኩረት ያለማግኘታቸውን ጉዳይ እንደሚከተለው ታስረዳለች።
በሌላ በኩል ደግሞ ችግራችን ምንድን ነው? ቆንስላችን ላለፉት 10 ዓመታት ያው ይቀያየራሉ፣ ግን ሁሉም የሚሰሩ ስራ አንድ ነው። ለዜጋቸው ክብር የላቸው፣ ለዜጋቸው ግድ የላቸው፣ እግዚአብሔርን አይፈሩ። እኛን ማመናጨቅ ስራቸው በገዛ ኤምባሲያችን እኛ ሰከንድ ክላስ ስርዝንን ሊባኖሶች መተው ጉዳያቸውን አስፈጽመው ሲወጡ እኛ ማንገባበት ልጆቻችን ተከልክለው እንደ ውሻ በረ ለሚቀመጡበት ሁኔታ ያለበት አሰራር ነው ያለው። ተደብድቦ ሰው ቢደወልላቸው፣ ሰው ሞቶ ቢደወልላቸው፣ ሰው መንገድ ላይ ወድቆ ቢደወልላቸው ሞቶ እንኳን ሬሳ እስከ ማታ ድረስ የማይነሳበት ሁኔታ ላይ ነው ያለው ስልካቸውን ስለማያነሱ። አሁን አዲስ አምባሳደር መጥቶ አልጋሽ ተመስገን ከመምጣታቸው በፊት እደጅ ልመቶ በራችን ላይ ለሚጣለውም ሰው አያገባንም፣ ኃላፊነት አንወስድም፣ እደጅም ያለ ወረቀት እየተቀመጠ ለተቸገረው ሰው ኃላፊነት አንወስድም ነው ብለው በይፋ ኤምባሲው ላይ ለጠፉት ማለት ነው። ታዲያ ምን ይሰራሉ? ፓስፖርት ማደስ ከሆነ ችግር የለም፣ በፖስታ ተልኮ እኮ ይታደሳል። የዜጋቸውን ዲግኒቲ ማስከበር፣ የዜጋቸውን መብት ማስከበር ካልሆነ ምን ይሰራሉ? ይሄ ነው ችግሩ፣ ትልቁ ችግር። ሌላው ለምሳሌ ፊሊፒኒን ብታይ፣ ሌላውን ዜጋ ብታይ፣ እኛ የተናቅነውን ያክል አይናቁም። ለምን? ኤምባሲያቸው ጠንካራ ስለሆነ፣ ኤምባሲያቸው መብታቸውን ስለሚያስከብር። አሁንም አዲስ አምባሳደር መጥተዋል። ያው የተወሰነ የተለወጡ ነገሮች አሉ። በእርግጥ ገና ብዙ መስራት አለብን። ለምን? እዛ ኤምባሲ ውስጥ ተሰብስበው የተቀመጡት አብዛኞቹ ለአመታት እዛ የነበሩና እኛን ሲበድሉ እኛን ክብራችንን ሲያዋርዱ የነበሩ ሰዎች ናቸው። እነሱ አልተቀየሩም አሉ።
በሊባኖስ አሁን ምጣኔ ሀብታዊና ፖለቲካዊ አለመረጋጋት አለ። ይህም ቢሆን ግን የእናንተ ማህበር ወደ ኢትዮጵያ መመለስ የሚፈልጉ ሆኖም የትኬት መግዣ ያጡትን ኢትዮጵያን ለመደገፍ እየጣራችሁ ነው። ይህን ስራችሁ እንዴት ነው የምታከናውኑት? ምን ደረጃ ላይ ስትገኛላችሁ?
እንግዲህ አሁን እስካሁን ድረስ ባደረግነው እንቅስቃሴ ከ288,000 የካናዳ ዶላር በላይ ያሰባስበናል። ጎፋንድሚ ክሬት አድርገን ማለት ነው። ከአፕሪል 7 ጀምረን ያው እስካሁን ድረስ በየቀኑ ከ30 እስከ 100 ሰው የምግብ ድጋፍ እናደርጋለን። ያው ከነዚህ ውስጥ ለማጆሪቲ 70% ማለት እችላለሁ ኢትዮጵያኖች ናቸው ቅድሚያ ሰተን የምናስተናግደው ማለት ነው። እንግዲህ ያው ከ200 በላይ እህቶቻችንን ወደ ኢትዮጵያ ልከናል ማለት ነው። የተለያዩ ኢትዮጵያኖችና ኢትዮጵያ ያልሆኑ ድጋፍ የሚያደርጉልን ሰዎች አሉ ከምናሰባስበው ከጎፋሚ ባሻገር ማለት ነው። ያው እንግዲህ እስካሁን ከ200 በላይ አስገብተናል። እስካሁን ከአሁን በኋላም ደግሞ መዝግበን እየጠበቅናቸው ያለን ልጆች አሉ ወረቀታቸውን ማለት ነው። መጀመሪያ የተወሰነውን እኛው ራሳችን ተስፋ ቆርጠን በኤምባሲው ራሳችን አሰሪዎቻቸውን አናግረን ራሳችን ወረቀቱን ጨርሰን የላክናቸው ልጆች አሉ። ከዛ ደግሞ የአዲሱ አምባሳደር ከመጡ በኋላ ደግሞ ያው ራሳቸው ያለውን ነገር እያስጨረሱ ወይንም እነሱ መጠለያ ውስጥ መንገድ ላይ ተጥለው ሲጣሉ ልጆቹ ያው ማንም ዞር ብሎ ልጆቹን የሚመግብም ምንም የሚያቀርብ የለም። እኛው ነን ሄደን በቀን 3 በቀን 2 እስካሁን ድረስ ምግብ የምናቀርበው። ያው መጠለያ ውስጥ ከገቡ በኋላ ደግሞ ያው ትኬት የምናቀርበው ከሌላው የተለያዩ ሰዎች ጋር ሆነን እኛ ነን። መንግስት እስካሁን ድረስ ምንም ያደረገው ድጋፍ የለም። ትኬትን በተመለከተ፣ የምግብ አቅርቦት በተመለከተ፣ እንዲህ አይነት ነገሮች፣ የክራይ፣ የመድኃኒት፣ እንዲህ አይነት ኤመርጀንሲ ባለበት ሀገር ውስጥ ምንም አይነት የተመደበ ባጀት፣ ምንም አይነት የተደረገ ድጋፍ የለም ከኢትዮጵያ መንግስት ማለት ነው። አምባሳደሩ እንደተናገሩት 400,000 በላይ ነን። ይህን ያክል ዜጋ ተችግር ውስጥ እያለ በሺዎች የሚቆጠሩ እህቶቻችን ልጅ ይዘው እየተንከራተቱ እና እየተራቡ መንግስት እስካሁን ድረስ ምንም አይነት የመደበ ባጀት የለም። በዛ ላይ ደግሞ አሁን ኮቪድ ተሰራጅቷል። አንድ ኢትዮጵያዊ በኮሮና ቫይረስ ቢያዝ ያለው ያም ለሁሉ ስለሚሆን ለሁሉም ሰው ስለሚሆን አይገኝም ቦታውም አይገኝም ኦፖርቹኒቲውም ሶ ምናረጋው ምንድነው በየቤቱ ኳራንቲን እንዲያረጉ ያደረግን እኛው ራሳችን ሄደን ለልጆቹ በር ላይ ምግብ እናቀርብበት ቲም አቋቁመን ለብቻው ምግብም የቤት ክራዩም መድኃኒቱም እንዲሁም ደግሞ ካውንስሊንግ ያው ከምንም በላይ አወርነሱ ስለሌለ ልጆቹ በበሽታው ሲያዙ የመገለል ነገር አለ እንዲሁም ደግሞ በቃ የፍራቻ ነገር አለ ካውን ካውን ልሞት ነው የሚል ማለት ነው ያንን ነገር ለማስወገድ ያው ቤት ለቤት ይሄድን ምን ሰጠው ሰርቪስ ያውኛው ብቻ ነን እንደ መንግስት ነው እንግዲህ እዛች ሀገር ውስጥ እየተንቀሳቀስን ያለ ነው ግለሰቦች ሆነን የሊባኖስ ሀገር መንግስት ኃላፊነት እንዲሁም ደግሞ የኢትዮጵያ መንግስት ያለም የጤና ድርጅት ኃላፊነት ነው ይሄ ራሱ ነገር ግን በበሽታ የተያዙ ሰዎችችን እንኳን ነፃ ምርመራ ማያገኙ ነፃ የምግብ ድጋፍም ሆነ የክራይም የሚያገኙት ነገር የለም ያው የኛ ነጅ ተጠብቀው ነው ማለት ነው ይሄ ነገር የሚሆነው የደረስንበትን እኛ ኮንታክት ያደረገን እኛ የሰማነው ያው ሄደን ይሄን ሰርቪሱን ለምንሰጠው እኛ ነን
ከመሰነባበታችን በፊት ማህበራችሁ ለወደፊቱ ሊሰራቸው ስላሰቡ ተግባራትና በመላው ዓለም ሆነው ከሚያዳምጡ አድማጮች የናንተን ህልም ለማሳከት ሊያደርጉት ስለሚችሉ አስተዋጽኦስ ትንሽ አጫውቺ
እንግዲህ ያው ወደፊት ይያልን ያለነው ምንድነው እስካሁን ድረስ በካናዳ ሀገር ውስጥ ነው ነን ፕሮፊት ኦርጋናይዜሽን ሆነን ሪጅስተር ሆነን እየሰራን ያለ ነው ያው አንዳንድ ነገሮችን እያንቀሳቀስን ነው በሊባኖስ ሀገር ውስጥም ያው ቢሮ ከፍተን እንዲሁም በኢትዮጵያ ውስጥ ቢሮ ከፍተን ለመስራት ለምሳሌ ለሚመለሱ ልጆች ያው ኤርፖርት ተጠብቀን ትራንስፖርት የምናቀርብበት ሁኔታ አለ እንዲሁም የገንዘብ ድጋፍ የምናረግበት ሁኔታ አለ ያንንና ለሚመለሱት ልጆች ህክምናና አንዳንድ ነገሮችን ሳፖርት ለማድረግ እንዲሁም you know through awareness ኢትዮጵያ ውስጥ ያው እኛ ለኛ እየተቋቋመ ይገኛል ያንን ነገር እንዲደግፉ ነው ይሄ ነው እንግዲህ ወደፊት ከሊባኖስ እስከ ኢትዮጵያ ድረስ የሚለውን እንትን ማለት ነው ሙሉ ያለ አገልግሎት የሚለውን ማለት ነው እንግዲህ በአለም ላይ ላሉት እስከዛሬም ድረስ እኛን ሲደግፉ ላሉት ኢትዮጵያኖች ከልብ ነው ማመሰግነው ያው ምስጋና የከልብ ነው እንዲሁም ደግሞ የተለያዩ አክቲቪስቶች እና የተለያዩ ኢትዮጵያ የሆነ ኤንጂዎች እኛን እንቅስቃሴ እያገዙ ላሉ ሁላ ከልብ ነው ምስጋኔ ነገር ግን በጣም ላርጅ የሆነ ኮሚኒቲ አለን አሜሪካ ውስጥም የተለያየ ቦታ ላይ እያየን ያለ ነው ምንድነው ለምሳሌ በዘር የተደራጀ ግጭት ወይንም ደግሞ በፖለቲካ የሆነ ዘር ተኮር የሆነ እንዴት ነው ችግር ሲሆን ሁሉም ነው የሚረባረበው ሁሉም 500 ሺህ 1 ሚሊዮን የተለያየ ነገር ነው የተሰበሰበ ያንን ነገር ለመወጣት ርብርብ የሚደረገውና እኛም ለየወገናችን ድጋፍ ለማግኘት የኢትዮጵያኖችን ትኩረት ለማግኘት ግዴታ የዘር ግጭት ወይንም ደግሞ ግዴታ ፖለቲካ መሆን የለበትምና ኢትዮጵያ እንደመሆናችን መጠን ይሄንን ችግር አይተው እኛ በመናረገው እንቅስቃሴ ላይ እንዲደግፉን ነው የምለው እኛ ለኛ በስደት ማህበር ውስጥ እኛ የተቋቋም ነው ኢትዮጵያ በሚ ሁሉንም ብሄር ሁሉንም እምነት ሁሉንም ኢትዮጵያ ያካተተ ነው እዚህ ጋር سنበደልኛ እንደ ኢትዮጵያዊነታችን ነው مننበደለው እንደ ኦሮሞ እንደ አማራ እንደ ትግሬ እንደ ጉራጌነታችን አይደለም የተበደልን ያለ ነው ሲረዱም ደግሞ ሁሉም ነው ድጋፍ የሚደረግላቸው ሁሉ እና ይሄንን አይተው ግዴታኛ በዘር መባላት ወይንም ደግሞ ከአንዱ ብሄር አንዱ ብሄር መበደል የለብንምና ችግሩን እንደ ኢትዮጵያዊ ችግር አይተውት ከጎናችን ነው እንዲቆሙ ነው እንግዲህ የምለው
አድማጮቻችን ከእኛ ለኛ በስደት ማህበር መስራች ባንቺ ምርጋር ያደረግነው ቆይታ በዚህ ተጠናቋል በትያጅ ጉዳዮች በቤሩት የኢትዮጵያ ቆንስል ኃላፊ የሆኑት አቶ ተመስገን ዑመር የሰጡንን ምላሽ በነገው ምሽት መሰናዶ እናስደምጣለን መልካም ጊዜ አብራችሁን ስላመሻችሁ እናመሰግናለን ኤልያስ አስማረ በቅንብሩ ትዝታ በላቸው በመርሃ ግብር አርትኦት እኔ ሀብታሙ ዝዩም ደግሞ በመስተንግደው አብረናችሁ አምሽተናል የነገ ሰው ይበለን I'm gonna make it.
ያለ ጆሮ